كده الدولة الدمريتنكا
የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ኩዳን
ጋፒና ቪኦኤ ያዲሱ ትውልድ ድምጽ ሰላም እመስጥልኝ እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሐሙስ ምሽት መስከረም 21 2013 ጋፒና ቪኦኤ መርሃ ግብር ጀምሯል ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ በአማርኛ ቋንቋ የተጻፉ ጽሑፎችን ወደ እንግሊዘኛ በእንግሊዘኛ የተጻፉትን ደግሞ ወደ አማርኛ የሚተረጉመው ልሳን የተሰኘ መተግበሪያ ጀርመን ሀገር በሚገኝ ስቲፍት በተሰኘ ሚዲያ ተቋም በኩል ሽልማት ተበርክቶለታል።
ያው አብዛኛው የworld wide web content or use it በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማድረግ ነው።
ከካናዳዊው ተጣማሩ ጋር በመሆን ይህን የፈጠራ ስራ ለህዝብ ያቀረበው የኮምፒውተር ተመራማሪ ወጣት አስመላሽ ተካ ነው የሰማነው እንግዳ አድርገናል። በሌላ በኩል የኢትዮጵያ እርቀ ሰላም ኮሚሽን እና ቲክቫ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት ባህላዊ የእርቅ ስነስርዓት ሂደት ውድድር ላይ ባቀረበው ጽሑፍ ምክንያት ለሽልማት የበቃ ወጣት እንግዳም አለን።
ሲያስታርቅ የቆየ ለዘመናት የቆየ በጣም ታዋቂና ተአማኒ ስነስርዓት በመሆኑ
ወጣት መሰለ ሰለሞን ይሰኛል የምሽቱ እንግዳችን ነው። ሙዚቃና ሌሎች ዘገባዎችም አሉን። ኤደን ገረመው መርሃ ግብሩን እየመራው አብሬያችሁ አመሻለሁ። ኤልያስ አስማረም በቅንብሩ አብሮኛል። አሁን ከዓለም ዙሪያ ለተሰባሰቡ አጫጭር ዜናዎች ከስመኝሽ የቆየ ጋር ትሆኑ ዘንድ እጋብዛለሁ።
አመሰግናለሁ ኤደን። የደቡብ ሱዳን የሰላም ሂደት እየተንገዳገደ ነው፣ ከባድ ፈተናዎችም ተደቅነውበታል ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አሳሰቡ። የተባበሩት መንግስታት ድርጅት ዋና ጸሐፊ የደቡብ ሱዳን ልዑክ ዴቪድ ሽሬር ትላንት ለጋዜጠኞች በሰጡት ቃል የሰላም ሂደቱን በትክክለኛው አቅጣጫ እንዲንቀሳቀስ የሚረዳ አስቸኳይ እርምጃ መወሰድ አለበት ብለዋል። ካቢኔው መደበኛ ስብሰባዎችን አያደርግም፣ ህዝቡ ደግሞ ፕሬዝዳንቱና መከተል ፕሬዝዳንቶቹ እየተሰበሰቡ አንድ ላይ ሆነው እንዲሰሩ እንደሚፈልግ ነው የሚነግረን። የሽግግር ብሔራዊ ሸንጎም ስላልተቋቋመ አዳዲስ ህጎች አልወጡም፣ የህገ መንግስቱም ጉዳይ ተዘንግቷል ሲሉ ባለስልጣኑ መናገራቸው ተዘግቧል። ሰሜን ኮሪያውያን ዲሞክራሲያዊት ኮንጎ ሪፐብሊክ ውስጥ የሚያደርጉት የንግድና የባንክ እንቅስቃሴ በርካታ ዓለም አቀፍ ማዕቀቦችን የተላለፈ አድራጎት ነው ሲሉ ጉዳዩን የተከታተሉ ድርጅቶች አመለከቱ። ድርጅቶቹ ፒዮንግያንግ የኮንጎ የባንክ ስርዓት ቁጥጥር የላላ መሆኑን መጠቀሚያ ያደረገችው ናት ብለዋል። አፍሪካ ውስጥ የሚካሄዱ ግጭቶችን በገንዘብ የሚደግፉ እንቅስቃሴዎችን የሚከታተለውና መቀመጫው ዋሽንግተን ዲሲ የሆነው ሴንትሮ የተባለው ድርጅት በቅርቡ ባወጣው ሪፖርት ከሁለት ዓመታት በፊት ሁለት ሰሜን ኮሪያውያን ነጋዴዎች ለንግድ ስራ ለሚገቡ ተጓዦች ያልሆነ ቪዛ አስመጥተው በመግባት ኮንጎ ውስጥ የግንባታ ኩባንያ አቋቁመዋል። የባንክ ሂሳብ ከመክፈትም አልፈው በመንግስት ወጪ የሚሰሩ ሐውልቶችን ግንባታ ጨምሮ በርካታ የሥራ ኮንትራክቶችን ወስደዋል ብለዋል። ሰሜን ኮሪያ በድብቅ መንቀሳቀስና በአደባባይ ልታገኝ የማትችለውን የውጭ ምንዛሬ ማግኘት የምትችልባቸውን የዓለም አካባቢዎች በማሰስ እየተንቀሳቀሰች መሆኗን ድርጅቱ አመልክቷል። የኮንጎ ዲሞክራቲክ ሪፐብሊክ ማዕከላዊ ባንክ ዋና ዳይሬክተርን ቪኦኤ በጉዳዩ ላይ አስተያየት እንዲሰጡ ጠይቋቸው ፈቃደኛ አልሆኑም። የመጪው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ እጩ ተፎካካሪዎች ሪፐብሊካኑ ፕሬዝዳንት ዶናልድ ትራምፕ እና ዲሞክራቱ የቀድሞ ምክትል ፕሬዝዳንት ጆ ባይደን የማክሰኞ ምሽት ክርክር በአሜሪካ የፕሬዝዳንታዊ ክርክር ታሪክ በአስከፊነቱ ወደር የለውም ተብሎ እየተነቀፈ ነው። የማክሰኞን ሁኔታ ተከትሎም ፕሬዝዳንታዊ ክርክሮችን የሚያደራጀው ኮሚሽን ቀጣዮቹ ክርክሮቻቸው በተሻለ ስርዓት ተጠብቀው እንዲከናወኑ ለማድረግ እንደሚሰራ አስታውቋል። ማክሰኞ ዕለት በኦሃዮ ክሊቭላንድ ከተማ በተካሄደው የመጀመሪያው ክርክራቸው ሁለቱ ተፎካካሪዎች አንዱ ሌላኛው ሲናገር በተደጋጋሚ ጣልቃ እየገቡ ሲያቋርጡና ሁለቱም ተራ ሳይጠብቁ አንድ ላይ ሲናገሩ ተደምጧል። አከራካሪው የፎክስ ኒውስ ጋዜጠኛ ክሪስ ዋላስ ፕሬዝዳንት ትራምፕን አንደኛው ለጠየቀው መልስ ሲሰጥ ጣልቃ ገብቶ ማቋረጥ የለም የሚለውን የክርክሩን ደንብ ያከበሩ አይደለም ብሎ ገስጿቸዋል። በወጣው ቅድመ ሰዓት ፕሬዝዳንት ትራምፕና ጆ ባይደን ሁለተኛውን ክርክራቸውን ከሁለት ሳምንት በኋላ እንደይዞብ አቆጣጠር ጥቅምት 15 ሶስተኛውን ደግሞ ጥቅምት 22 ያካሂዳሉ። የስፔን መንግስት በሀገሪቱ የኮሮና ቫይረስ ርጭት ያሻቀበ መንጣቱን ተከትሎ ለማድሪድ ከተማ አዲስ የንቅስቃሴ ገደብ አውጥቷል። በዚህም መሰረት 3 ሚሊዮን የሚሆነው ነዋሪ ወደ ስራ፣ ወደ ትምህርት ቤት፣ ገበያና ሐኪም ቤት ካልሆነ በስተቀር ከቤት እንዳይወጣ ተደርጓል። መጠጥ ቤቶችና ምግብ ቤቶች ከወትሮው ቀድሞ እንዲዘጉ የሚያስተናግዱስንም ተገልጋይ በግማሽ እንዲቀንሱ ታዟል። ይህን አዲስ መመሪያ የጠቅላይ ሚኒስትሩ ፔድሮ ሳንቼዝ መንግስት ከርካታ ራስ ገዛ አስተዳደሮች ጋር ተስማምቶ ያወጣው ሲሆን የማድሪድ ቀኝ ዘመም አስተዳደር ባለስልጣናት በበኩላቸው በስልጣችን ጣልቃ እየገቡብን ነው ሲሉ ተቃውመውታል። እስራኤል ውስጥ ደግሞ የኮሮና ቫይረስ ስርጭቱን ማሻቀብ ተከትሎ ነዋሪዎች ከቤታቸው ከአንድ ኪሎ ሜትር ርቀት በላይ ተጉዘው ሰልፍ እንዳያካሂዱ የሚከለክለው ህግ በምክር ቤቱ አልፏል። ውሳኔውን ደጋፊዎች ወረርሽኙን ለመቆጣጠር ይጠቅማል ሲሉ፣ ነቃፊዎች ደግሞ ኢየሩሳሌም በሚገኘው የጠቅላይ ሚኒስትር ቤንጃሚን ኔታንያሁ መኖሪያ ቤት ደጃፍ ለወራት ሲካሄድ የቆየውን የተቃውሞ ሰልፍ ለማስቆም የታለመ ነው ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የኮቪድ-19 መመርመሪያ መድኃኒትና ክትባቱን በሚወጣበት ጊዜ በዓለም ዙሪያ እኩል ፍትሃዊ በሆነ መንገድ ተደራሽ እንዲሆን የ35 ቢሊዮን ዶላር አስቸኳይ እርዳታ ጠይቀዋል። የመንግስታቱን ድርጅት የኮቪድ ምላሽ ለሚያቀናጀው ACT አክሰለሬተር ለተባለው ስብስብ የበይነ መረብ ጉባኤ ባሰሙት ንግግር የምርመራው ቁሳቁስ መድኃኒቶችና ክትባቶች ለሁሉም እኩል መዳረሱን የማረጋገጥ ጥረት እያንዳንዱ ሀገር ለራሱ ጥቅም ሲል ያደርገው እንደሚገባ ተናግረዋል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ለዜናዎቹ ስመኝሽ የቆየን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ ርዕስ እንሻገር። የኮሮና ቫይረስ በዓለማችን ላይ ከተከሰተ በኋላ የሰው ልጅ ከቴክኖሎጂ ጋር ያለው ጥምረት ይበልጥ እየጠነከረ መሄዱን ተከትሎ ጀርመን ሀገር የሚገኝ ስቲፍ ዴትሰኛ የሚዲያ ተቋም የሰውን የዕለት ተዕለት እንቅስቃሴ ይበልጥ ለማቅለል የቴክኖሎጂ ፈጠራዎችን ለዓለም ሕዝብ ያቀረቡ 80 ድርጅቶችን መርጦ አስተዋውቋል። ከእነዚህ ድርጅቶች መካከል በማሽን ማስተማር ወይም ማሽን ለርኒንግን በመጠቀም የኢትዮጵያ ቋንቋዎችን ወደ እንግሊዘኛ የሚተረጉም በተግበሪያ አፕ የፈጠረ ልሳን የተሰኘ ኩባንያም ይገኝበታል። ልሳን በአማርኛ ቋንቋ የተጻፉ ጽሑፎችን ወደ እንግሊዘኛ፣ በእንግሊዘኛ የተጻፉትን ደግሞ ወደ አማርኛ የሚተረጉም መተግበሪያውን ለሕዝብ ያቀረበው አሁን በጀመርነው በኢትዮጵያውያን አዲስ ዓመት መግቢያ ላይ ሲሆን በቅርቡ በትግረኛና በኦሮምኛ ቋንቋዎችም የትርጉም አገልግሎት መስጠት ይጀምራል። ከካናዳዊ ተጣማሪው ጋር በመሆን ይህን የፈጠራ ስራ ለሕዝብ ያቀረበውን የኮምፒውተር ተመራማሪ ወጣት አስመላሽ ተካን ስመኝሽ የቆየ እንግዳ አድርጓለች።
አስመላሽ ተካ ትውልድና እድገቱ በመቀሌ ከተማ ነው። የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ካገኘ በኋላ ባገኘው የውጭ ትምህርት ዕድልም ወደ ጀርመን አቅንቶ በዳታ ማይኒንግ እና ኖሌጅ ማኔጅመንት ሁለተኛ ዲግሪውን ሰርቷል። ያስመላሽ የውቀት ጉዞ በዚህ አልተገታም። በቴክኖሎጂ ዙሪያ ያለውን ውቀት ይበልጥ ለማጎልበትና የራሱን ፈጠራዎች ለመስራት የሚያግዙትን ጥናቶች ለማካሄድ እንዲረዳው እዛው ጀርመን ሀገር ሃኖቨር ዩኒቨርሲቲ የፒኤችዲ ትምህርቱን ጨርሷል። ይህ ረጅም የትምህርት ጉዞ የተጠናቀቀው ግን በተለያዩ ድህረ ገጾች ላይ የሚገኙ መረጃዎችን ሰዎች በራሳቸው ቋንቋ በቀላሉ ማግኘት እንዲችሉ የሚያስችል መተግበሪያን የመፍጠር ህልም በመሰነቅ ነበር። ይህን ህልሙን እውን ለማድረግም ከአንድ አመት ከሶስት ወር በፊት ከተዋወቀው ካናዳዊ የሥራ አጋሩ ጋር በመሆን ልሳን የተሰኘውን ድርጅት እንዳቋቋሙ አስመላሽ ይናገራል።
ልሳንም የተመሰረተው እዚህ በርሊን ነው። በርሊን ውስጥ entrepreneur first የሚባል ኩባንያ አለ። ይሄ ኩባንያ ያው የራሳቸው ኩባንያ መመስረት የሚፈልጉ ሰዎችን ያገናኛል እና እንደጋጣሚ ከአንድ አመት 3 ወር አካባቢ በፊት እኔም አዳምን entrepreneur first apply አረግን ናዛ ነው የተገናኘነው። የልሳን ዋናው ትረንስስ ሐሳቡ ያው ድሮ ከኢትዮጵያ ነው የመጣውና ሌላ ማሽን ትራንስሌሽን ሲስተም ሳይ የኛ አለመኖሩ ስመለከት ያው ችግሩ ይገባኝ ነበር። ግን ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ኦር ዩዝ ኢት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና አላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው።
የልሳን የመጀመሪያ የፈጠራ ውጤት የሆነውን በኮምፒውተር የታገዘ የትርጉም ስራ የሚሰራ መተግበሪያ በቅርቡ ለህዝብ አቀርባቸዋልና እስኪ ስለ መተግበሪያው ትንሽ ንገረን። ምን አይነት ቴክኖሎጂ ነው?
በአሁኑ ጊዜ ያው የአማርኛ ስራችን በዚህ በአዲስ አመት ለህዝብ አቀርበናል። ትግርኛም አሁን ያው በሙከራ ላይ አለ፣ በቅርቡ ጊዜ ይወጣል። ጎን ለጎንም የኦሮምኛውንም እየሰራን ነው። ማሽን ትራንስሌሽን ወይ በኮምፒውተር የታገዘ የትርጉም ስራ እንደ አርፍተ ነገሮች millions of them በመጠቀም ነው ይሄ ቴክኖሎጂ የሚሰራው። እና እዚህ ውስጥ ብዙ ሂደቶች አሉ። እንደዚህ ያሉ ጥንድ አርፍተ ነገሮችን ለማውጣት የአማርኛና የእንግሊዝኛ ጽሑፍ ልጀምር እንችላለን። ስለዚህ እነኛ ጽሑፎች ወደ አርፍተ ነገር ማስተካከል፣ ከዛም የትኛው አርፍተ ነገር ከየትኛው አርፍተ ነገር ይሄዳል ብሎ መለየት እና እንደዚህ የመሳሰሉት ሂደቶች አሉ። ይሄን ሁሉ አልከሰራን በኋላ ነው እንግዲህ የመጨረሻውን ጥንድ አርፍተ ነገሮችን ሲኩዌንስ ለርኒንግ የሚባለው አንዱን አርፍተ ነገር ወስዶ ሌላኛውን አርፍተ ነገር የሚሰራልን ሞዴል የምንሰራው ማለት ነው።
ሌሎች ተመሳሳይ የትርጉም አገልግሎቶች የሚሰጡ እንደ ጉግል እና ኢንዴክስ የመሳሰሉ መተግበሪያዎች አሉና የእናንተ የፈጠራ ስራ ከነዚህ ቴክኖሎጂዎች በምን ይለያል?
ዋናው ስራው ያው ማሽን ትራንስሌሽን ተመሳሳይ ነው። በዚህ አቋያ ይመሳሰላሉ። የሚያለያቸው ዋናው ምንድነው? ያው የስራው ኳሊቲ ነው። ከእንግሊዝኛ ወደ አማርኛ ትርጉም ውስጥ በአሁኑ ሰዓት የልሳን መሳሪያ ብንጠቀም የተሻለ ትርጉም ይሰጠናል። ያው ሌሎችም ቋንቋዎች ለምሳሌ እንደ ትግርኛ፣ ኦሮምኛ የመሳሰሉ ቋንቋዎች ያው በሌላው አፕሊኬሽኖች የሉም። ስለዚህ ለመጀመሪያ ጊዜ እነኚህ ቋንቋዎችን እናቀርባለን ማለት ነው።
እንግዲህ አንዳንድ ጊዜ ቀደም ሲል በጠቀስኳቸው እንደ ጉግል ባሉት መተግበሪያዎች የሚቀርቡ ትርጉሞች ምንም የማይገናኙ ይሆናሉና የእናንተ መተግበሪያ የትርጉም ጥራቱ ምን ያክል ነው? ምናልባት በቋንቋ ባለሙያዎች አስሞክራችሁ የተሰጣችሁ አስተያየት አለ?
አዎ፣ እስካሁን የሰራነው ኢቫሉዌሽን ታስክ አለ። ያው ከእንግሊዝኛ ወደ አማርኛ በሚደረገው ትርጉም ልሳን አሁን ካሉት ማለት ነው የተሻለ እንደሆነ፣ ከአማርኛ ወደ እንግሊዝኛ በሚደረገው ደግሞ ጉግል ትራንስሌት ጋር በጣም ተመሳሳይ ያለውን እንደሆነ በኢንዲፔንደንት ኢቫሉዌተርስ ያገኘነው ውጤት ነው የሚያመለክተው። እንግዲህ እዚህ ውስጥ ማለት የምፈልገው ልሳን ገና አሁን እየጀመረ ነው። የማሽን ትራንስሌሽን ስራዎች ሰው ሲጠቀማቸው ሞዴሎቹ በጣም እየተማሩ ይሄዳሉ። ስለዚህ ሰዎች በደንብ እየለመዱት እየተጠቀሙት ሲሄዱ ኳሊቲውንም በዛ መጠን በጣም እየጨመረ የሚሄድ መሆኑን ትንሽ መግለጽ ፈልጋለሁ።
ይህ የፈጠራ ውጤታችሁ የድህረ ገጽ አጠቃቀምን ዲሞክራሲያዊ የሚያደርግ እንደሆነ ትገልጻላችሁና ይህን ማለታችሁ ከምን አንጻር ነው?
ይሄ ያው የዋናው የምስረታው ጽንሰ ሐሳብ ነው። እንግዲህ እንዳልኩት በተለያዩ ዘርፎች ያሉ ተመራማሪዎች ያገኙአቸውን ግኝቶች ያው በእንግሊዝኛ ይጽፋሉ፣ ኢንተርኔት ውስጥ ይገኛል። ይሄ መረጃ ለብዙ ሰዎች ሊያገለግል ይችላል፣ ግን አንደኛው እንቅፋት ሊሆን የሚችል ቋንቋ ነው። ዓለም ውስጥ የተገኙት እውቀቶች በእነኚህ ቋንቋዎች ተወስኖ ከሚቀር ማሽን ትራንስሌሽን ተጠቅመን ሰዎች በራሳቸው ቋንቋ ይህን ለመክፈት እንደማለት ነው። ለዚህ ነው ላይክ ዲሞክራታይዚንግ ዘ ዌብ የምንለው።
ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የሚተረጉመው የመጀመሪያው የልሳን የፈጠራ ውጤት በአዲሱ ዓመት ለተጠቃሚ ቀርቧል። ሰዎች በምንድን ነው የሚያገኙት?
ድረገጻችን lisan.ai/translate በሚል ይህን መተግበሪያ ማግኘት ይችላሉ። ሰዎች ይህንን ስራ በነፃ ነው መጠቀም የሚችሉት።
ከድረገጽ በተጨማሪ በሞባይልስ በአፕል ስቶር እና በጉግል ፕሌይ አማካኝነት ማግኘት ይቻላል?
አዎ፣ እሱም ያው በእቅድ ላይ ነው። ያው ሞባይል አፕሊኬሽንም እንሰራበታለን። በአሁኑ ጊዜ ያው የዌብ አፕሊኬሽኑ ነው ያለው። በተለይ የትግርኛውን እና የኦሮምኛውን ለመጨረስ ነው አሁን በስራ ላይ ያለ ነው። እነኚህ ቋንቋዎች ሲገቡ ዴዲኬትድ በሆነ ሞባይል አፕሊኬሽን እናም በሌሎች መንገዶች የምናቀርብ ይሆናል።
ሌላው እንግዲህ በቅርቡ ስቲፍድ የተሰኘ የሚዲያ ተቋም በኮሮና ወቅት ተጽዕኖ ካመጡ 80 የፈጠራ ድርጅቶች መሃል አንዱ አርኮ መርጧቸዋል። እንዴት ልትመረጡ ቻላችሁ? በመመረጣችሁስ ያገኛችሁ ጥቅም አለ?
እኔም ራሱ ያው እንደ ሰርፕራይዝ ነበር መጀመሪያ። ያው ሌላ ሰዎች ነው ኖሚኔት የሚያደርጉት እና እነሱ ሐሳቡን ያዩና ያው እንግዲህ ይሄ በጣም ጥሩ ተጽዕኖ ሊኖረው ይችላል በሚል ነው ራሳቸው የሚመርጡት። እና በእንግሊዝኛ ከሆነ የሚታተሙት ሰዎች ልሳነ ተጠቅመው ወደ አማርኛ ተርጉመው መጠቀም ይችላሉ። በዚህ ነው እነሱም ወደዛ ያጩን። ያገኘነው ጥቅም በስራችንም ትንሽ ሞራል የመስጠት አይዟችሁ የማለት ያው ሰዎች አላወቁም ነበር ምንድን ነው የሚሰራ። ስለዚህ ይሄ ሲፍት ዲያ በደረገው የወጣው መረጃ ጥሩ ፓብሊሲቲ ሰጥቶናል።
የልሳን ቀጣይ ጉዞ ምን ይመስላል? እንደነገርከን የትግርኛና የኦሮምኛ ቋንቋ የኮምፒውተር ትርጉም ስራዎች እየተሰሩ ነው። ከዛ በኋላስ ሌሎች ልትሰሯቸው የምታስቧቸው ስራዎች አሉ?
ልሳን ውስጥ አሁን እንግዲህ በኢትዮጵያ ቋንቋዎች ጀምረናል። እንግዲህ እኔም ከኢትዮጵያ በመሆኔ ለችግሩም በጣም ቅርብ በመኖሬ በዚህ ጀምረናል። ሐሳባችን በአፍሪካ ብዙ ቋንቋዎች አሉ እንደዚህ የማሽን ትራንስሌሽን ሲስተም የሌላቸው እነሱን የመስራት እቅድ አለን። እንዲሁም በኢስቴዥያ አካባቢዎችም እንደዚህ በጣም ብዙ ተናጋሪ ያላቸው ግን የማሽን ትራንስሌሽን ሲስተም የሌላቸው ቋንቋዎች አሉ። ስለዚህ የኔን የድርጅቴን እቅድ በአፍሪካና በኤስያ ያሉ ቋንቋዎችን በመስራት አላማችንን ማሳካት ይሆናል ማለት ነው።
እንግዲህ አስመላሽ ግዚህን ፈተህ ልሳን በተሰኘው ድርጅት አማካኝነት አንተና የሥራ አጋር ማሽንን በማስተማር የሰራችሁትን በኮምፒውተር የታገዘ የትርጉም አገልግሎት የሚሰጥ የፈጠራ ስራችሁን ስላስተዋወቅከን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ እኔ።
ስለ ቆየና እንግዳዋን እናመሰግናለን። ከጋቢና ቪኦኤ ጋር ናችሁ ያላችሁት። የኢትዮጵያ እርቀ ሰላም ኮሚሽንና ቲክቫ ኢትዮጵያ በመተባበር በሀገር ደረጃ ባዘጋጁት የባህላዊ የእርቅ ስነ ስርዓት ሂደት ውድድር ላይ ወጣት መሰለ ሰለሞን ባቀረበው ጽሑፍ ለሽልማት በቅቷል። ወጣት መሰለ ሰለሞን የእንደርታ ልማት ማህበር ስራ አስኪያጅና የጤና ባለሙያ ነው። የኢትዮጵያ እርቀ ሰላም ኮሚሽንና ቲክቫ ኢትዮጵያ ባደረጉት የውድድር ጥሪ 10 ገጽ የያዘ የመወዳደሪያ ጽሑፉን እንዳቀረበም ይናገራል። በዚህ የባህላዊ የእርቅ ስነ ስርዓት ሂደት ውድድር ከመላ ሀገሪቱ 1166 ወጣቶች ለውድድር እንደቀረቡም ወጣት መሰለ ሰለሞን ይናገራል። ዘጋቢያችን ዓለም ፍስሃ ዘገባ አለው።
የኢትዮጵያ እርቅ ሰላም ኮሚሽንና ቲባ ኢትዮጵያ በመተባበር በአገር ደረጃ ባዘጋጁት ባህላዊ የእርቅ ስነ ስርዓት ሂደት ውድድር ወጣት መሰለ ሰለሞን ባቀረበው ጽሑፍ ለሽልማት በቅቷል። ወጣት መሰለ ሰለሞን የእንደርታ ልማት ማህበር ስራ አስኪያጅና የጤና ባለሙያ ነው። የኢትዮጵያ እርቅ ሰላም ኮሚሽንና ቲባ ኢትዮጵያ ባደረጉት የውድድር ጥሪ 10 ገጽ የያዘ መወዳደሪያ ጽሑፍ እንዳቀረበ ይናገራል። በዚህ ባህላዊ የእርቅ ስነ ስርዓት ሂደት ውድድር ከመላ አገሪቱ 1166 ወጣቶች ለውድድር እንደቀረቡ ወጣት መሰለ ሰለሞን ይናገራል።
አገር አቀፍ ነበር እና አገር አቀፍ ውድድሩ ማስተዋቂያው ሲደርሰኝ እኔም ተወዳደርኩኝ። ከነዛ ውስጥ አንዱ አካል ሆኜ ለመወዳደር እድል አገኘሁኝ እና የነበሩ ተወዳዳሪዎች 1166 ወጣቶች ነበሩ ከመጀመሪያው ማለት ነው። ከዛ ወደ ሁለተኛው ዙር ያለፍን ደግሞ 360 ወጣቶች ወደ ሁለተኛው ዙር አለፉን። እንደዛ እየተጣራ መጨረሻ ላይ 25 ሽልማት ሊሰጣቸው 25 መጨረሻ ቀረን። ስለዚህ ከነዚህ ውስጥ አንዱ ሆንኩኝ። ከትግራይ ክልል ያው በብቸኝነት አንደኛ ወጣሁኝ። በሀገር አቀፍም በተመሳሳይ ከ25ቱ መሀል ያሸንፍ ተሳትፍ ያለው ማለት ነው።
ወጣት መሰለ ለውድድር ያቀረበው ጽሁፍ ባህላዊ የእንደርታ እርቅ ስነ ስርዓት የሚዳስስ ነው። መሰለ ባቀረበው ጽሁፍ ከ1166 ተወዳዳሪ ወጣቶች አንደኛውና በሁለተኛው ዙር ማጣሪያ በማለፍ ከ25 ተሸላሚዎች አንዱ ለመሆን በቅተዋል። መሰለ ያቀረበውን ጽሁፍ ይዘታው ባጭሩ እንዲህ ይገልጠዋል።
ዋና ይዞታው ምንድን ነው? የእንደርታ እርቅ በሰላም በአንድነት በህዝቦች መካከል ትስስር ላይ ሰፊ ፕሮግራምና ሰፊ የእርቅ ስነ ስርዓት ያለው ስርዓት በመሆኑ ይህንን ስርዓት ተግባራዊ እንዲሆን በተለይ በእንደርታ አካባቢ ታጥሮ የቀረ ሳይሆን ድንበር ተሻጋሪ የእርቅ ስነ ስርዓት ነው። እንደገና ደግሞ ለዘላቂ መፍትሄ ለዘላቂ ሰላም ወሳኝ ስርዓት በመሆኑ ብዙ ዝርዝሮች አሉት። እንባጩ የእንደርታ እርቅ ለዘላቂ ሰላም በጣም ወሳኝ በመሆኑ ሁለተኛ ድንበር ተሻጋሪ ነው ማለት ከእንደርታ ውጪ በሙሉ በአገሪቱ በተለይ አዋሳኝ የሰሜኑ ክፍልና የአፋር ኤርትራም ጭምር ሲያስታርቅ የቆየ ለዘመናት የቆየ በጣም ታዋቂና ተአማኒ ስርዓት በመሆኑ
ባህላዊ እንደርታ አርክ ስነ ስርዓት እንደምሳሌ አገራለት ድንበር ተሻጋሪ ነው። ከእንደርታ ወረዳዎች በተለያዩ ወረዳዎችና አገሮች ይሰራል። ባህላዊ እንደርታ አርክ ዲ የሚያደርገው ወጣት መስለ እንዴ ይገልጻዋል።
ይጀቱ አንደኛ ምንድነው የእንደርታ አርክ እርቅ ሲፈለግ የበደለውን በዳዩም ቀርቦ በደም ተጣርቶ ጥፋተኛው ጥፋተኛ ነህ ተብሎ ተወስኖለት ካሳም ይከፍልበት ይቅርታም ይጠይቅበት ከውሱ ከልቡ ተጸጽቶ ነው መጀመሪያ ለእርቅ የሚቀርበው አካል እኔ አጥፍቻለሁ ተሳስቻለሁ ይሄንን አድርጌያለሁ እና በስህተቴ ተጸጽቻለሁ አልደግም ምህረት ይሰጠኝ ብሎ ሲል ነው ወደ እርቅ የሚመጣው። ሌላኛው ለየት የሚያደርገው ምንድነው ከእንደርታ ውጭ ወደ ሌላ አካባቢ ሶስት አካባቢ የማስታረቅ ልምድ አላቸው ጥበብ አላቸው እና ፍትሃዊ በመሆናቸው በጣም ይታመናሉ። በዚህ ያው ባለፈው 2010 ከጅቡቲ ሀገር በተሞክሮ ልውውጥ አቦገረብ የሚባሉትን የሀገር ሽማግሌዎች የእንደርታ ምርጥ ተሞክሮ ለመውሰድ የመጡበት አጋጣሚ ነበር እና ይሄ ለየት የሚያደርገው እነዚህ ናቸው። ሁለተኛው የሀገር ሽማግሌዎቹ ሲመረጡ በተለይ አቦገረብ በእንደርታ አካባቢ ያሉትን ይመረጡና በእንደርታ አካባቢ በህዝቡ የተመረጡ እንደገና ድጋሜ በሌላው አካል ይመረጣሉ። ለምሳሌ በአፋር ከሆነ በአፋሮችም ይመረጣሉ። በአማራም ከሆነ እንደዚህ። ይህንን ለየት ያደርገዋል ከሌሎቹ አቦገረቦች ወይ እንደ የባህላዊ እርቅ።
ይህ ባህላዊ እንደርታ የእርቅ ስነ ስርዓት ትንሽ እንቅፋት ከሚያጋጥመው በስተቀር አሁንም በስራ ላይ ነው ይላል ወጣት መሰለ።
አሁንም ስራ ላይ ያለ የስነ ስርዓት እርቅ ነው። በትግራይ ክልል የሚታወቅ በሁሉም አካባቢ የእንደርታ እርቅ ማያቅ የለም። ሁሉም የሚስማሙበት የሚፈልጉበት ወይ የሚጠቆሙበት ስርዓት ስለሆነ ስቲል እስካሁን ስራ ላይ ያለ ስርዓት ነው። ምክንያቱም እንደነገርኩ 2010 አሁን ከሁለት አመት በፊት ማለት ነው ከጅቡቲ ሀገር ተሞክሮ ልውውጥ መጥተዋል። የእንደርታ እርቅ ብሽ ስለሆነ አቦገረብ ተሞክሮ ልውውጥ ማለት ነው። ሁለተኛ እስካሁንም ፍርድ ቤቶች ብትሄድ ጽሁፋቸው እዛ ላይ ያሉ መጀመርታ እርቅ እንደርታ ወደዚህ ከመግባታችን በፊት በእንደርታ እርቅ ፍቱት የሚል ጽሁፎች ነው ያሉ አሁንም ድረስ ማለት ነው። ለዚህ መንግስትም በትኩረት እየሰራበት ያለ እንዲስፋፋ እንዲታወቅ እያገዘ ያለበት እንትን ነው እና ተግባር ላይ ያለ ነገር ግን እንደ ጥንቱ እንድሮ 100% በትክክል አለ ወይ ካልከኝ የተወሰነ እንትኖች ይኖሩታል። አንዳንድ የጸጥታ አካላት ኢንተርፊር በጣልቃ እየገቡ የተወሰነ እንትኖች ይኖራል እንጂ ስራ ላይ ያለ ስርዓት አክቲቭሊ ስራ ላይ ያለ የባህላዊ ስነ ስርዓት እርቅ ነው የእንደርታ እርቅ።
ይህ በወጣቶች መካከል የተደረገው ባህላዊ የእርቅ ስነ ስርዓት ውድድር መካሄዱ ለሀገሪቱ ፋይዳ አለው ይላል ወጣት መሰለ ሰለሞን።
እንግዲህ ለሀገሪቱ ያለው ፋይዳ ምንድነው? ዘላቂ መፍትሄ ከተፈለገ ትክክለኛ ውሳኔ ከተፈለገ የእንደርታ እርቅ በጣም ሰፊና ጥልቀት ያለው ስርዓት በመሆኑ ጥፋተኛ ነው ብሎ ለማስታረቅ ሰላም ለመፍጠር በጣም ወሳኝ ስርዓት ስለሆነ የእንደርታ ብቻም ሳይሆን የሌሎችም አካባቢ ስርዓቶች በጣም ተአማኒና በንጽህና በትላልቆች የሚፈጸም ስለሆነ በጥልቀት ተሰርቶበት የፌዴራል መንግስትን የክልሎችም መንግስትን በደም ሰርተውለት አሁን የሚታየው የሀገሪቱ ትርምስ የሚሆን የሀገሪቱ አለመስማማት ብዙ ምልክቶች ወደ ሰላም በመምጣት ከተፈለገ በጥንታዊ ባህላዊ ስነ ስርዓቶች በደም ታይቶ እርቀ ሰላሙ ዘላቂ እንዲሆን ትክክለኛ መፍትሄ እንዲሰጥ ሀገሪቱ ወደ ልማት፣ ወደ ሰላም፣ ወደ ተሻለ የኑሮ እና የዋስትና የሰላም እንዲፈጠር እነዚህ እርቅ ስነ ስርዓቶች በደንብ እንዲሰራላቸው እኔ በበኩሌ በአቅሜ የቻልኩትን ለመስራት እቅዳለኝ። በዚህ ቢደረግ ወሳኝ ነው ብዬ አስባለሁ።
ወጣት መሰለ ሰለሞን እንደሰጠኝ ማብራሪያ እጅግ አመሰግናለሁ። አለም ፍስሀ ለአሜሪካ ሬዲዮ ከመቀለ።
አለም ፍስሀና እንግዳውን እናመሰግናለን። ከአሜሪካ ድምጽ ዋሽንግተን ዲሲ ጋቢና ቪኦኤ መደመጡን ይቀጥላል። ብርጫችሁ ስላደረጋችሁን እናንተንም እናመሰግናለን። ቀጣዩ ዘገባ ደግሞ ወደ ማላዊ ይወስደናል። በማላዊ የሚገኙ እድሜያቸው ከ45 ዓመት በላይ የሆናቸው እናቶች ሶላር ማማ ወይም የፀሐይ እናቶች እየተባሉ እየተጠሩ ይገኛሉ። ምክንያቱ ደግሞ በማላዊ ዋና ከተማ ሊሎንግዌ ዙሪያ ከታደሰ የተፈጥሮ ኃይሎች መካከል አንዱ የሆነውን የፀሐይ ኃይልን በመጠቀም ከ200 በላይ ቤቶችን ማብራት መቻላቸው ነው። የአሜሪካ ድምጽ ላሜክ ማሲና ዘገባ እንደሚከተለው ተሰናድቷል። በማላዊ ገጠራማ ትንሽ መንደር ውስጥ የሚኖሩና እድሜያቸው ከ45 ዓመት በላይ የሆናቸው ሴቶች የሶላር ብርሃን መስጫ መሳሪያ ጥገና ስልጠና አግኝተዋል። ለሚያያቸው ያልተማሩ እናቶች የሚመስሉት ሴቶች የሶላር መሐንዲሶች ናቸው። በማላዊ 10% የሚሆኑ ህዝብ ብቻ የኤሌክትሪክ ኃይል አቅርቦት ያገኛል። ቤሶ የተሰኘው የዓለም የበጎ ፈቃደኞች ተቋማት ድርጅት ታዲያ ከገጠራማው የማላዊ ክፍል እናቶችን ወደ ህንድ ሀገር በመላክ ታዳሽ የተፈጥሮ ኃይል ከሆኑት መካከል የሶላር ፓነል ወይም የፀሐይ ኃይል መሰብሰቢያ ጥገና ተምረው እንዲመጡ አድርጓል። ማትሱንጌ ኒጎሊ በማላዊ የዓለም የበጎ ፈቃደኞች አገልግሎት ተቋም አባል ናቸው። ስለ ስልጠናው እንዲህ አስረዳሉ።
Trained Israel's women because we believe that education is not just in the classroom and we wanted to tell people that even women
ምንም ትምህርት የሌላቸውን ሴቶች ያሰለጠነው እውቀት በመማሪያ ክፍሎች ውስጥ ብቻ እንደማይገደብ ለማሳየት ብለን ነው። ሰዎች እንዲያውቁት የምንፈልገው ሴቶች ራሳቸው የሶላር መሐንዲስ መሆን እንደሚችሉ ነው። ስለዚህም የመረጥናቸው ሴቶች እድሜያቸው ከ45 ዓመት ያለፈና ከአምስተኛ ክፍል ያልዘለለ የትምህርት ደረጃ ያላቸው ነው።
እነዚህ እናቶች በአካባቢያቸው ሶላር ማማ ወይም የፀሐይ እናት እየተባሉ መጠራት ጀምረዋል። በማላዊ ዋና ከተማ ሊሎንግዌ ዙሪያ ያሉ 200 ቤቶችም በፀሐይ ኃይል በሚሰራ ብርሃን ጨለማን ማሸነፍ ችለዋል። የ55 ዓመቷ አሊኔስ ኒፒያሲ የፀሐይ እናት ከሚባሉት እናቶች መካከል አንዷ ናቸው። በህንድ አገር ስላገኙት ስልጠና እንዲህ ይገልጻሉ።
Because once we install or repair the solar equipment, we are given money that helps us meet our daily needs.
ህንድ ሀገር የተማርናቸው በፀሐይ ኃይል የሚሰሩ መገልገያዎችን የመግጠም ክህሎቶች በጣም ጠቃሚ ናቸው። ምክንያቱም ለሰዎች እነዚህ በፀሐይ ኃይል የሚሰሩ መገልገያዎችን አንዴ ከገጠምንላቸው ወይም ከጠገንን በኋላ ገቢ ማግኘት እንችላለንና።
ይህ መርሃ ግብር የመብራት አቅርቦት በህብረተሰቡ ዘንድ በቀላሉ እንዲኖር እነዚህ እናቶችም የሥራ ዕድል እንዲያገኙ ከማድረጉ በዘለለም በአካባቢው የሚኖሩ ወጣቶችም ሞባይል ቻርጅ በማድረግ ገቢ የሚያገኙበት የሥራ ዕድል ፈጥሯል። በተጨማሪም ተማሪዎች በጠዋት ገብተው ትምህርት እንዲጀምሩ የሚረዳ ሲሆን እናቶቹ ለትምህርት ቤቶቹም የሶላር ፓነሉን እየጠገኑ ይገኛሉ። ኤቴል ፔሪ የሁለተኛ ደረጃ ተማሪ ናት።
The coming of solar power here has helped me a lot because in the past I was unable to study at night at home because my parents are poor and could not afford a lamp or a flashlight.
እነዚህ የሶላር ፓነሎች በጣም አግዘውኛል። ምክንያቱም በፊት ቤተሰቦቼ ችግረኛ በመሆናቸው ምክንያት እቤታችን ኤሌክትሪክ የለም። ቤተሰቦቼ ባትሪም ሆነ ፋኖስ መግዛት አይችሉም። ስለዚህ እቤት ውስጥ ማጥናት አልችልም ነበር። አሁን ግን እዚህ ትምህርት ቤት በመምጣት አምሽቼ ማጥናት እችላለሁ።
የፀሐይ እናቶቹ ይህንን ዕውቀታቸውን ለትውልድ ለማሸጋገርም የማላዊ ወጣቶችን የሶላር ፓነል ምህንድስና እያሰለጠኑ ይገኛሉ። አድማጮቻችን የዛሬ የጋቢና ቪኦኤ ዝግጅታችንን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ቪኦኤ አምሃሪክ ላይ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤ በመጠቀም አድርሱን። ጋቢና voa@voanews.com የኢሜይል አድራሻችንን ተጠቀሙ። ትዝታ በላቸው በፕሮግራም አርቶት፣ ኤልያስ አስማረ በቅንብር፣ ስመኝሽ ቆየ በዜናዎቹ፣ እንዲሁም እኔ ኤደን ገረሞ ፕሮግራሙን በመምራት አብረናችሁ አምሽተናል። በጀመርነው ሙዚቃ እንሰናበታችኋለን። መልካም ምሽት።
Brothers and sisters.